ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 2 2016 ዓመተ ምህረት ዝግጅታችን ጀመረ። የህዳሴ ግድብ ግንባታ 93% መድረሱን ኢትዮጵያ አስታውቃለች። በዚህ ዙሪያ በአብይ ርዕሳችን ዘገባ ይኖረናል። በአስቸኳይ አዋጁ በአማራ ክልል 764 ሰዎች መታሰራቸውን መርማሪ ቡድኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የታሳሪዎችን ቁጥር በአሁኑ ወቅት ማወቅ እንዳልቻለ ገልጿል።
እጥዱስ ካሁን ድረስ ሁሉንም አካባቢዎች መጎብኘት አልቻልንም። ባለፈው አዋሽ አርባ ተብሎ የሚታወቀውን ቦታ ለመጎብኘት ችለናል። እዛ ያሉ ሰዎች ማየት ችለናል። ሌሎቹን እየተነጋገርን በቅርቡ እንደሚፈቀድልን ተስፋ እናደርጋለን።
የኮሚሽኑን ምክትል ኮሚሽነር ራኬብ መሰለን ነው የሰማችሁት። በዚህ ዙሪያ ያለው ዘገባ በመጽሔት ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምን አመሻችሁ ክብራትና ክብራን። ዜናውን ማቀርብላችሁ እንግዶ ወልዴ ነኝ። በሊቢያው የጎርፍ አደጋ ህይወታቸውን ያጡ ሰዎች ቁጥር ከ5000 በላይ ማሻቀቡ፣ አልቡርሃን ዲፕሎማሲያዊ ጥረታቸውን በመቀጠል ወደ ቱርክ ማቅናታቸው፣ እንዲሁም የሰሜን ኮሪያው መሪ ኪም ጆንግ ኡን ሙሉ በሙሉና ካለ ቅድመ ሁኔታ የሩሲያን ፕሬዝዳንት ቭላድሚር ፑቲንን እንደሚደግፉ ማሳወቃቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ጦርነትን ሽሽት ከሱዳን ወደ ኢትዮጵያ የገቡ 4 ህጻናት በበሽታ እንደሞቱ ታውቋል። በጦርነት ከምትናጠው ሱዳን ወደ አጎራባች ኢትዮጵያ ከተሰደዱና በቤኒሻንጉል ጉሙዝ በኩል ወደ ኢትዮጵያ ከገቡ ፍልሰተኞች መካከል ባለፈው ሳምንት 4 ህጻናት በበሽታ ታመው እንደሞቱ የክልሉ መንግስት አስታውቋል። ናኮር መልካ ተጨማሪ ዘገባ አልኳል።
የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ አብዱላዚዝ ከ15500 በላይ ስደተኞች የሱዳንን ጦርነቱን ሸሽተው ወደ ኢትዮጵያ በኩምሩክና ሸርቆሌ ስደተኞች መቀበያ ጣቢያዎች ውስጥ መግባታቸውን ገልጸዋል።
ከፍተኛ የወባ ወረርሽኝ አለ። በተለይ ህጻናት በጣም ለሞት የተዳረጉ ያለበት ሁኔታዎች አሉ። በቅርብ ጊዜ በአብራሞ ወረዳ ሱዳን ጋር የሚዋሰኑ ወረዳዎች አንዱ ነው። በዛ አካባቢ ወደ 94 የሚሆኑ ባወራና ማወራ የገቡበት ሁኔታዎች አሉ። የሞቱ ህጻናት አሉ። እዛ ልክ እንደደረሱ ወደ 4 ህጻናት የሞቱበት ሁኔታዎች አሉ። ያው በምግብ እጥረት ምክንያት በበሽታ የሞቱበት ሁኔታዎች አሉ።
ወደ ኢትዮጵያ የገቡ ካሉት የሚበዙት የሱዳን ዜጎችና ኢትዮጵያውያን እንደሆኑ የጠቀሱት ኮሚሽነሩ በምግብ እጥረትና በሽታ ሳቢያ ህጻናት እንዳይሞቱ የህክምና ቡድን ተዋቅሮ ወደ የመጠለያ ጣቢያዎቹ ማምራቱን ተናግረዋል። በተያያዘ በተባበሩት መንግስታት ድርጅት የሰባ የሰብአዊ ድጋፎች ጉዳይ ማስተባበሪያ ቢሮ ዩኤን ኦቻ ሰሞኑን ባወጣው ሪፖርት ከሱዳን ግጭት ሸሽተው ወደ ኢትዮጵያ የገቡ ሰዎች 80,000 ያህል እንደሆኑ አስታውቋል። በአማራ ክልል መተማ በኩል የገቡ ከ10,000 ስደተኞች በላይ መሆናቸውን ጠቅሶ የምግብ እጥረት እንደገጠማቸው ገልጿል። በዚህም ሳቢያ 225 ሰዎች በኮሌራ በሽታ መያዛቸውንና 19 ሰዎች መሞታቸውን አክሎ አስታውቋል። ቢሮው ከሱዳን ወደ ቤኒሻንጉል ጉሙዝ ኩምሩክ መቀበያ ጣቢያ ከገቡ ስደተኞች መካከል 3 ህጻናት በወባና ሌሎችም ተዛማች በሽታዎች መሞታቸውንም በሪፖርቱ አመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ይህ በእንዲህ እንዳለ በሱዳን ዳርፉር ዛሬ በተፈጸመ የአየር ድብደባ 40 የሚሆኑ ሰዎች ሳይሞቱ እንዳልቀረ በሚነገርበት ወቅት የአገሪቱ ጦር አዛዥ ወደ ቱርክ ማቅናታቸው ታውቋል። የሱዳን ጦር ጠቅላይ አዛዥ ጀኔራል አብዱልፈታህ አልሲሲ በጥቂት ሳምንታት ውስጥ 5ኛ የሆነውን የውጭ ጉብኝት በማድረግ ከቱርኩ ፕሬዚደንት ረጀብ ታይብ ኤርዶዋን ጋር ለመነጋገር አንካራ ገብተዋል። የሁለትዮሽ ግንኙነታቸውን በተመለከተና ያንንም በሚያጠናክሩበት መንገድ ላይ ይነጋገራሉ ሲል የአልቡራን ቢሮ አስታውቋል። ባለፉት ጥቂት ሳምንታት ብቻ ቡርሃን ወደ ግብጽ፣ ደቡብ ሱዳን፣ ካታር እና ኤርትራ ተጉዘው ከሀገራቱ መሪዎች ጋር ተነጋግረዋል። ድርድር የሚደረግ ከሆነ ዲፕሎማሲያዊ ድጋፍ ለማሰባሰብ የሚያደርጉት ጥረት እንደሆነ ተንታኞች በመናገር ላይ ናቸው። እስካሁን የ7500 ሰዎችን ሕይወት ቀጥፏል የተባለው ግጭት ዛሬ ረቡዕ በተለይም በዳርፉር ጋብ ሳይል ቀጥሏል። የደቡብ ዳርፉር መዲና በሆነችው ኒያላ በተፈጸመ የአየር ድብደባ 40 ሰዎች ሳይሞቱ እንዳልቀረ የኤኤፍፒ ዘገባ አመልክቷል። ድብደባው በሁለት ገበያዎችና በከተማው መንደሮች ላይ እንደተፈጸመ የሕክምና ባለሙያዎችና የአይን ማኞች መናገራቸውን ዘገባው አመልክቷል። በሊቢያ በሳምንቱ መጨረሻ በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከ5000 ማሻቀቡን በአደጋው በደረሰበት ስፍራ የሚገኙ የጤና ባለስልጣን አስታውቀዋል። የሮይተርስ ዜና ዘገባ እንዳመለከተው ደርና በተሰኘችው ከተማ በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከተጠቀሰውም ሊያሻቅብ እንደሚችል በመነገር ላይ ነው። ጎርፉ መንገዶችን አጥቦ በመውሰዱ እርዳታ የማድረሱን ስራ አስቸጋሪ አድርጎታል ተብሏል። አደጋውን ተከትሎ 30,000 የሚሆኑ ሰዎች እንደተፈናቀሉ የተመድ የስደተኞች ድርጅት አስታውቋል። ደርና ከተማ መድረስ ያቻሉ የአደጋ ጊዜና የእርዳታ ሰራተኞች ዛሬ ረቡዕ አስክሬኖችን ፍለጋ ቢቀጥሉም መንደሮች ሙሉ በሙሉ በጎርፍ በመወሰዳቸው ወይም በጎርፍና ፍርስራሽ ውስጥ በመቀበራቸው ሁኔታውን ተስፋ አስቆራጭ አድርጎታል። አድማጮች፣ በዚህ ላይ በመጽሔት ክፍለ ጊዜያችን ሰፋ ያለ ዘገባ ይኖረናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ሙሉ በሙሉና ካለ ቅድመ ሁኔታ የሩሲያን ፕሬዝደንት እንደሚደግፉ ሁለቱ መሪዎች ምስራቅ ሩሲያ ውስጥ በተገናኙንበት ወቅት አስታውቀዋል። ሁለቱ መሪዎች የሚያደርጉት ስብሰባ ሞስኮቭ ዩክሬን ላይ ለከፈተች ጦርነት መሳሪያ የምታገኝበት መድረክ ሊሆን ይችላል ስትል አሜሪካ በማስጠንቀቅ ላይ ነች። ሁለቱ መሪዎች በምስራቅ ሩሲያ በሚገኝ የመንኮራኩር ጣቢያ ለአራት ሰዓታት ያደረጉት ስብሰባ የሁለቱን አገራት ፍላጎቶች አንድ መሆን የተንጸባረቀበት ነበር ተብሏል። ፑቲን ድሃ ከሆነችው ግና የሮኬትና የጦር መሳሪያ ከፍተኛ ክምችት ካላት ሰሜን ኮሪያ የሚፈልጉት አለ። ከአምሳ ዓመታት በፊት በነበረው የኮሪያው ጦርነት ሞስኮቭ ደቡብ ኮሪያን ለወረረችው ሰሜን ኮሪያ መሳሪያ ለግሳ ነበር። አሁን ሰጪና ተቀባይ ቦታ እንደተቀያየሩ ተዘግቧል። በምትኩ ኪም ጆንግ ኡን ከሩሲያ የወታደራዊ ሳተላይትን በማበልጸግ ረገድ ከሩሲያ እርዳታን ይሻሉ። ይህም በተደጋጋሚ ለከሸፈባቸውና ወታደራዊ ሳተላይት ወደ ህዋ ለማምጠቅ የሚያደርጉትን ጥረት እንዲያግዝ ነው ተብሏል። ሩሲያ ፍትሃዊ ጦርነት በማካሄድ ላይ ነች። ሰሜን ኮሪያ በሩሲያ መንግሥት ለሚወሰዱ ማንኛውም እርምጃዎች ሙሉ በሙሉና ካለ ቅድመ ሁኔታ ትደግፋለች ሲሉ ተደምጠዋል ኪም ጆንግ ኡን። ከዩክሬን የተተኮሰ ሚሳኤል በሩሲያ ቁጥጥር ስር ባለችው ክሬሚያ በሚገኝ የመርከቦች መስሪያና መጠገኛ ላይ ጉዳት አድርሷል ተብሏል። ሰቫስቶፖል ለተሰኘው የወደብ ከተማ በሚሰሩ የተሾሙ አገረ ገዢ እንዳሉት በጥቃቱ 24 ሰዎች ጉዳት ደርሶባቸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዩክሬን የመርከቦች መሳሪያና መጠገኛን ኢላማ ማድረጓንና በጥቃቱ 10 ክሩዝ ሚሳኤሎችንና 3 ሰው አልባ ጀልባዎችን እንደተጠቀመች አስታውቀዋል። የሩሲያ መከላከያ ሚኒስቴር በተጨማሪም 7ቱን ሚሳኤሎችና ሁሉንም ጀልባዎች ማውደማቸውን አስታውቀዋል። 2 በጥገና ላይ የነበሩ መርከቦች በዩክሬን ጥቃት መመታታቸውን ሚኒስቴሩ ጨምሮ ገልጿል። በጥቃቱ 2 በጥገና ላይ የነበሩ መርከቦች መመታታቸውም ታውቋል። ጥቃቱ የመጣው በጥቁር ባህር ላይ የሚገኙ የነዳጅ ማቀነባበሪያዎችን መልሳ መያዟንና ይህም ከዩክሬንያን መልሶ ለመቆጣጠር ወሳኝ እርምጃ መሆኑን የዩክሬን ባስታወቀችበት ማግስት ነው። ሩሲያ በእንደ አውሮፓውያን አቆጣጠር 2015 ክሬሚያን እና የነዳጅ ማውጫዋን ከተቆጣጠረች አንስቶ ለወታደራዊ ሄሊኮፕተሮች፣ የጦር መሳፈሮችና ለረጅም ርቀት ሚሳኤሎች ማስወንጨፊያነት ስትጠቀምበት ቆይታለች። በመጨረሻም በትናንትናው ዕለት በአሜሪካው የተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ የተላለፈውና የፕሬዚዳንት ባይደን ልጃቸው ሀንተር ባይደን በውጭ አገራት ካለው የንግድ ሽርክና ተጠቃሚ ናቸው በሚል ምርመራ እንዲደረግባቸው የወጣው ትዕዛዝ በትረምፕና በቀኝ ዘመም ደጋፊዎቻቸው ለወራት ሲቀነቀን የነበረ ነው ተብሏል። የቀድሞው ፕሬዚደንት ዶናልድ ትረምፕ በእንደ አውሮፓውያን አቆጣጠር 2019 መጨረሻ ላይ ዩክሬን እና ሌሎችን ሀገራት በመጠቀም የተቀናቃኛቸውን ጆ ባይደን ስም ለማጠልሸት ሞክረዋል በሚል በአሜሪካ ምክር ቤት ተከሰው ነበር። ከአራት ዓመታት በኋላ ሪፐብሊካኖች ጆ ባይደንን ለመክሰስ ምርመራ እንዲካሄድ በአፈ ጉባኤው በኩል ትዕዛዝ አስተላልፈዋል። ይህም በትራምፕ እና ደጋፊዎቻቸው ለረጅም ጊዜ ሲገፋበት የነበረ አጀንዳ ነው ተብሏል። ከትራምፕ ክስ በተቃራኒ በባይደን ላይ የሚሰማው ክስ ምንም ማስረጃ የለውም ሲል የኤፍፒ ዘገባ አመልክቷል። የምክር ቤቱ የቁጥጥር ኮሚቴ ሊቀመንበር የሆኑት ጄምስ ኮመር በባይደን ጥፋት ለመፈጸማቸው ምንም ማስረጃ የላቸውም ሲል ሪፖርቱ አክሏል። ኮመር ስም ሳይጠቅሱ የባይደን የቤተሰብ አባላትና ሽርኮቻቸው 20 ሚሊዮን ዶላር በውጭ አካላት እንደተከፈላቸው ይናገራሉ። የምክር ቤቱ በርካታ ኮሚቴዎች ለወንጀላው ማስረጃ ገና እንዳላቀረቡ የቪኦኤ ካትሪን ጂፕሰን ዘገባም አመልክቷል። ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚህ ተፈጽሟል። ለቀሪ ክፍለ ጊዜ ወደ ስመኝሽ መራቸዋል።
እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ መስከረም 2 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በኢትዮጵያ በተስፋፋው ግጭት የስብሰባ ቱሪዝም እየቀነሰና የሆቴል ዘርፉም እየተጎዳ እንደሆነ ተገለጸ።
በአጠቃላይ የሰላም እና መረጋጋት ጥያቄ ውስጥ የሚሆን ጊዜ ሁል ጊዜ ቶሎ የሚደነግጠው የቱሪዝም ስራ ያመሆኑ ሆቴል ማለት ነው እና ተጎድተናል።
የአዲስ አበባ ሆቴሎች ፕሬዝዳንት የሆኑትን ወይዘሮ አስቴር ሰለሞንን ነው የሰማችኋቸው። በሁለተኛው አጋማሽ መሰናዷችን ተመልሰው ይመጣሉ። በድጋሚ ለማስታወስ ግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የታላቁ የህዳሴ ግድብ አጠቃላይ የግንባታ ሂደት 93% መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታወቁ። የግድቡ ግንባታና የውሃ ሙሌት የቀጠለው ግብጽ ሙሌቱ የከተፋሰሱ ሀገራት የመርሆች ስምምነት ውጪ እየተካሄደ እንደሚገኝ እየገለጸች ባለችበት ወቅት ነው። ታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል እንዲሁም በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነቱን እንዳልጣሰ አስረድተዋል። ኬኔዲ አባተ ዝርዝር አለው።
የታላቁ ህዳሴ ግድብ አራተኛ ዙር የውሃ ሙሌት መጠናቀቅን መነሻ በማድረግ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት የታደሙበት ዘመን መለወጫን በህዳሴ የተሰኘ ዝግጅት በስፍራው ተካሂዷል። በመንግስት ቁጥጥር ስር በሚገኙ ብዙሃን መገናኛዎች በተሰራጨው በዚሁ ዝግጅት ላይ ግድቡ ስለሚገኝበት ወቅታዊ ሁኔታ ገለጻዎች ተደርገዋል። ኢንጂነር ክፍሌ ሆሮ የግድቡ ዋና ስራ አስኪያጅ ናቸው።
የታላቁ የኢትዮጵያ ህዳሴ ግድብ 93 ከመቶ አፈጻጸም ላይ ደርሰናል። የሲቪል ስራን በሚመለከት ወደ 98% የደረስን ሲሆን ዋናውን ግድብ በሚመለከት 98% አሁን የምታዩት የሰድልዳም ወይንም የኮሪቻ ግድብ ሙሉ በሙሉ ተጠናቆ ያው አገልግሎት መስጠት ጀምሯል።
በያዝነው የ2016 ዓመተ ምህረት 5 ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት ዋና ስራ አስኪያጁ ይህም እስከ አሁን ኃይል የሚያመነጩ ዩኒቶችን ቁጥር ወደ 7 ከፍ እንደሚያደርገው አመልክተዋል። የግድቡ የግንባታ ሂደትና አራተኛ ዙር የውሃ ሙሌት መከናወኑ ይፋ የተደረገው ግብጽ ሙሌቱ ከመርሆች ስምምነት ውጪ እየተካሄደ እንደሚገኝና ይህም በታችኛው የተፋሰሱ ሀገራት ላይ ጉዳት እንደሚያስከትል ገልጻ ተቃውሞዋን በቀጠለችበት ሁኔታ ነው። በ4.2 ቢሊዮን ዶላር የተገነባው ግዙፍ ግድብ የውሃ ድርሻቸውን በእጅጉ ሊቀንስ ይችላል በሚል ስጋታቸውን የሚገልጹት ግብጽና ሱዳን በምን መልኩ ስራ ላይ መዋል እንደሚችል ስምምነት ላይ እስከሚደረስ ድረስ ኢትዮጵያ ሙሌቱን እንድታቆም በተደጋጋሚ ጠይቀዋል። ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዩቢክ ሜትር መድረሱን በዝግጅቱ ላይ የገለጹት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ውሃው ግብጽንና ሱዳንንም እንደሚጠቅም አስረድተዋል።
መቼም ይሄንም ያክል ውሃኛ ይዘን ሱዳን አትራብም፣ ይሄንም ያክል ውሃኛ ይዘን ግብጽ አትራብም። የከፋ ነገር ካለ ባንክ እንደተቀመጠ ገንዘብ የሚመነዘር ማለት ነው።
የውሃ ሙሌቱ የአባይ ወንዝን የታችኛው ተፋሰስ ሀገራት በማይጎዳ መልኩ እንደተካሄደም ገልጸዋል። ጠቅላይ ሚኒስትር አብይ ሙሌቱን በተመለከተ ይፋ ያደረጉትን መረጃ ተከትሎ ግብጽ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰስ ሀገራት ግብጽና ሱዳን ጋር ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015 የመርሆች ስምምነትንና የዓለም አቀፍ ሕግጋትን የሚጻረር ነው ስትል ወቅሳለች። የግብጽ የውጭ ጉዳይ ሚኒስቴር ባወጣው በዚህ መግለጫ አዲስ አበባ የሜጋ ግድቡን ሙሌት ለማጠናቀቅ በተናጥል የወሰደችው እርምጃ የታችኛው ተፋሰስ ሀገራት ከሆኑት ግብጽና ሱዳን ጋር በሚደረገው እንደ አውሮፓውያን አቆጣጠር በ2021 ተቋርጦ ባለፈው ወር እንደገና የጀመረው ድርድር ላይ ተጽዕኖ ሊያሳድር ይችላል ብሏል። የግድቡ ግንባታ ሊቀለበስ ወደማይችልበት ምዕራፍ ላይ ደርሷል የሚሉት የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነቱን ያከበረ እንደሆነ በመጥቀስ የግብጽን ክስ ተከላክለዋል።
ዲክላሬሽን ኦፍ ፕሪንሲፕልስ ብዙ አንቀጾች አሉት፣ 10 አንቀጾች። ኢትዮጵያ የውሃ ሙሌቷን የምታካሄደው ግድቡን እየሰራች ነው፣ ፓራሌል ቱ ዘ ኮንስትራክሽን ኦፍ ዘ ዳም የሚል ዋና አንቀጽ አለ። ሁለተኛ ኢትዮጵያ ይህንን ውሃ ስታለማ ሌሎቹን በከፋ መንገድ ባለመጉዳት የሚል ነው። ይሄ ተፈጽሞ ያለው ግብጽና ሱዳን አንደኛ ሙሌት፣ ሁለተኛ፣ ሶስተኛ ሙሌት ይህን ያህል ችግር አመጣብን የሚል ያቀረቡት ማስረጃም የለም። አራተኛ ሙሌትም እንደዚሁ ነው።
በህዳሴ ግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ህብረት ስፖንሰርነት የሚካሄደው ድርድር እንደ አውሮፓውያን አቆጣጠር ሚያዝያ 2021 ከተቋረጠ በኋላ ባለፈው አመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች። ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽን ነው። 1.8 ኪሎ ሜትር ርዝመትና 145 ሜትር ቁመት ያለው ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ በሙሉ አቅሙ ስራ ላይ ሲውል 5150 ሜጋዋት የኤሌክትሪክ ኃይል ማመንጨት ይችላል። ይህም በአሁን ወቅት ከ120 ሚሊዮን የሀገሪቱ ህዝብ ግማሽ ያክሉ ብቻ የኤሌክትሪክ አገልግሎት በሚያገኝባት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ ያሳድገዋል። በአወዛጋቢው የታላቁ ህዳሴ ግድብ ላይ ቀጣይ ዙር የሶስትዮሽ ውይይት በአዲስ አበባ ከተማ እንደሚደረግ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የአብየር ዘገባውን ተከታትላችኋል። ወደ መጽሔት ትንታኔው እናልፋለን። በአማራ ክልል በተስፋፋው ግጭት ምክንያት ከወጣው አስቸኳይ ጊዜ አዋጅ ጋር በተያያዘ በተለያዩ 5 ስፍራዎች በቁጥጥር ስር የዋሉ ዜጎች ቁጥር 764 እንደሆነ የአስቸኳይ ጊዜ አዋጁ መርማሪ ቦርድ አስታወቀ። ብዛቱ ወደፊት በተለያዩ ምክንያቶች ሊቀንስ ወይም ሊጨምር እንደሚችል መርማሪ ቦርዱ አመልክቷል። የታሳሪዎቹን ቁጥር በአሁን ወቅት በትክክል ማወቅ እንዳልቻለ የገለጸው ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። መለስካቸው አመሃ ዝርዝር አለው።
ዛሬ አመሻሹ ላይ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በሰጠው ጋዜጣዊ መግለጫ በአማራ ክልል እና በሌሎች ክልሎች የተለያዩ የማቆያ ስፍራዎች የተያዙ ዜጎች ቁጥር 764 ብቻ እንደሆነ ገለጸ። የመርማሪ ቦርዱ ሰብሳቢ አቶ አዝመራ አንዳሙ እንዳብራሩት ቦርዱ በአስቸኳይ ጊዜ አዋጅ ምክንያት በቁጥጥር ስር የዋሉ ዜጎችን ቁጥር በአንድ ወር ጊዜ ውስጥ አጣርቶ የማቅረብ ግዴታ ስላለበት የማቆያ ስፍራዎችን በመጎብኘትና ዝርዝር መረጃዎችን በመሰብሰብ ይህን መግለጫ ይፋ አድርገናል ብለዋል።
5 የምንላቸው አንደኛ ነሐሴ 12 አዲስ አበባ ላይ የነበሩትን ጎብኝተናል። ኋላ ላይ ሸዋሮቢት ሄደዋል። ይሄ ቁጥር ሊጨምር ሊቀንስ ይችላል፣ እኛ ያነ ባገኘነው ቁጥር ላይ መሰረት አድርገን። ሁለተኛ ባህር ዳርን ሁለተኛ ወስደን፣ ሶስተኛ ኮምቦልቻን ወስደን፣ አራተኛ ሸዋሮቢት፣ አምስተኛ ጎንደርን ወስደን ይሄን መረጃ በአካል ያገኘናቸው 764 ግለሰቦች ተጠርጥሮ በቁጥጥር ስር ውሏል ማለት ነው።
በሌላ በኩል የአስቸኳይ ጊዜ አዋጁ መምሪያ እዝ ቀደም ሲል በተለያዩ የዜና ማሰራጫዎች በወጣው አጭር መግለጫ የታሳሪዎች ቁጥር 764 እንደሆነም አስታውቆ ነበረ። የመርማሪ ቦርዱ ሰብሳቢ አቶ አዝመራ አንዳሙ እንዳባሩት በቁጥጥር ስር የዋሉት ሰዎች ቁጥር በዛሬው ዕለት የተገለጸው ቢሆንም ወደፊት ግን ሊለያይ እንደሚችል አስረድተዋል።
እነዚህ ኮማንድ ፖስት ያልናቸው አካባቢዎች ባህር ዳር እንኳን ቢነሱ በስሩ ሌሎች አካባቢዎች ኖሩ ስለሚችሉ መሰብሰብ የሚገባቸው እኛም በጊዜ ጥረትም ከተቋቋመን ጊዜው አጭር ከመሆኑ ጋር ተያይዞ መረስ ያልቻልንባቸው ጊዜ የሚፈልጉ ቦታዎች አሉ። ሌሎች ጎንደር አካባቢም ተመሳሳይ ስላለ ይሄ ቁጥር የመቀነትም የመጨመርም እንደምታለው ማለት ነው።
ቪኦኤ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ከአስቸኳይ ጊዜ አዋጁ ጀምሮ ግጭቱ እንደቀጠለ አስታውሰው የተለያዩ የሰው ሕይወት ህልፈት፣ የአካል ጉዳትና የንብረት ውድመት ሪፖርቶች ለኮሚሽኑ የደረሱ መሆናቸውን ገልጸዋል። ይሁንና በአሁኑ ወቅት ከዚህ አዋጅ ጋር በተገናኘ የተያዙ ሰዎችን ቁጥር ለማወቅ ያዳግታል ብለዋል።
በተደጋጋሚ እንደገለጽነው በፊት በመደበኛ ሁኔታ የምንጎበኛቸውን የማረሚያ ቤቶች ሰዎች የሚያዙበት የሚቆዩበት ቦታዎችን የመጎብኘት እድሉ እስካሁን ድረስ ሁሉንም አካባቢዎች መጎብኘት አልቻልንም። ባለፈው አዋሽ አርባ ተብሎ የሚታወቀውን ቦታ ለመጎብኘት ችለናል። እዛ ያሉትን ሰዎች ማየት ችለናል። ሌሎቹን እየተነጋገርን በቅርቡ እንደሚፈቀድልን ተስፋ እናደርጋለን። የተያዙትን ሰዎች በዛ ምክንያት ማየት አልቻልንም። ስለዚህ ቁጥርን ለመስጠት ያሉበትንም ሁኔታ ለመናገር ትንሽ ያስቸግራል።
የአስቸኳይ ጊዜ አዋጁ አፈጻጸም አጣሪ ቦርድ በአሁኑ ጊዜ በተለያዩ ማቆያዎች የተያዙ ሰዎች የመብት አያያዝ ከሞላ ጎደል ጥሩ ነው ያለ ቢሆንም በተያዙበት ወቅት የደረሰውን ሁኔታ ከሰብአዊ መብቶች አያያዝ አኳያ ምን ይመስል እንደነበረ የገለጸው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ወደ ትግራይ ክልል ስናልፍ በትግራይ ክልል የደቡባዊ ዞን ከፍተኛ አመራር ትላንት ማክሰኞ ምሽት በማይጨው ከተማ ከአንድ ግለሰብ በተተኮሰባቸው ጥይት ተገደሉ። በግድያው የተጠረጠረው ግለሰብ ገና በቁጥጥር ስር እንዳልዋለ የዞኑ ፖሊስ የሰው ኃይል አስተዳደር ኃላፊ ለአሜሪካ ድምጽ ገልጸዋል። በሌላ የግድያ ዜና ባለፈው ሳምንት በክልሉ ሰሜን ምዕራብ ዞን ጽምብላ ወረዳ አንድ አርሶ አደር በጸጥታ አካላት ታስሮ በተፈጸመበት ድብደባ ህይወቱ እንዳለፈ ወንድሙ ለአሜሪካ ድምጽ ገልጿል። የወረዳው የጸጥታና አስተዳደር ጽፈት ቤት ኃላፊ አርሶ አደሩ ኃይል ከተቀላቀለበት ምርመራ የተነሳ ህይወቱ እንዳለፈም ነው ጉዳዩ የተጣራ እንደሆነ አስታውቋል። ሙልጌታ አጽባሃ ዝርዝር ጉዳዩን ይዟል።
የኢትዮጵያውያን አዲስ ዓመት እየተከበረ በነበረበት ትላንት ማክሰኞ መስከረም 1 ቀን 2016 ዓመተ ምህረት ከምሽቱ 3 ሰዓት ተኩል ገደማ የትግራይ ክልል ደቡባዊ ዞን የማህበራዊ ዘርፍ ኃላፊ አቶ ሳምሶን ተፈሪ በማይጨው ከተማ ከአንድ ግለሰብ በተተኮሰባቸው ጥይት እንደተገደሉ የዞኑ አስተዳደር አስታውቋል። የዞኑ ፖሊስ የሰው ኃይል አስተዳደር ኃላፊ ኮማንደር ሰለሞን አብርሃም ለአሜሪካ ድምጽ እንደተናገሩት ሟቹ አቶ ሳምሶን ተፈሪ የዘመን መለወጫን በዓል ከጓደኛቸው ጋር በአንድ የመዝናኛ ስፍራ ሲያከብሩ ቆይተው ከወጡ በኋላ የተፈጸመ ነው።
ሳምሶን ተፈሪ ምስማሐዙ
አቶ ሳምሶን ተፈሪ ከጓደኛው ጋራ እየተዝናና ያለ ግድያውን በመፈጸም የተጠረጠረው ግለሰብ ወደ መጠጥ ቤቱ ገባ። ይህ ተጠርጣሪ በለጠ ከበደ ገብረ ሚካኤል ይባላል። እርሱ ሲገባ አቶ ሳምሶንና ጓደኛው ከመጠጥ ቤቱ ወጡ። ተጠርጣሪውም ከኋላቸው ተከትለው በመውጣት መንገድ ላይ ሳምሶኑን በሁለት ጥይት ተኩሶ ገደለውና ለጊዜው በሞተር ብስክሌት ተሰወረ። ግድያው ከተፈጸመበት ጊዜ አንስቶ የጸጥታ ኃይሉ ከህብረተሰቡ ጋር በመተባበር ተጠርጣሪውን ለመያዝ እየሰሩ ናቸው።
እስካሁን በተገኘው መረጃ ከአሁን በፊት የፌዴራሉ መንግስት በክልሉ አቋቁሞት በነበረ ጊዜያዊ አስተዳደር ተጠርጣሪው እንደተሳተፈና ከብልጽግናው መንግስት ጋር ተባብረህ ሰርተሃል ተብሎ ለስድስት ወራት ታስሮ እንደነበረ፣ ከተፈታም በኋላ ደግሞ ሟቹ አቶ ሳምሶንን ያሳሰርኸኝ አንተ ነህ በማለት ያስፈራራ እንደነበር ኮማንደሩ ገልጸዋል። ሆኖም ይህንን ለማረጋገጥ ቀጣይ ምርመራዎች እንደሚያስፈልጉ አሳስበዋል። አቶ ሳምሶን ቀደም ሲል የማይጨው ከተማ ከንቲባ ሆነው ለሶስት ዓመታት መስራታቸው ተነግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ባለፈው ሳምንት በሰጡት መግለጫ በትግራይ ክልል ያለው የጸጥታ ችግር አሳሳቢ ከመሆኑ የተነሳ ይቅርና ለነዋሪው በእጀባ ለሚንቀሳቀሱ ባለስልጣናትም የጸጥታ ዋስትና የሚያሰጥ እንዳልሆነ መግለጻቸው አይዘነጋም። በተመሳሳይ ዜና በክልሉ ሰሜን ምዕራብ ዞን ጽምብላ ወረዳም ባለፈው ሳምንት ለሶስት ቀናት በጸጥታ ኃይሎች ታስሮ ድብደባ የተፈጸመበት አንድ አርሶ አደር ህይወቱ እንዳለፈ ወንድሙ ለአሜሪካ ድምጽ ገልጿል። በወረዳው ዘናቆደ የተባለ ቀበሌ ነዋሪ ሟች አቶ ኃይለ አያልነ የ38 ዓመት አርሶ አደር እንደሆነና የሁለት ልጆች አባት እንደነበረም ታውቋል። አርሶ አደሩ ጳጉሜ 1 ቀን 2015 ዓ.ም ምረት በማሳው በአረም ስራ ላይ ያለ የታጠቁ የጸጥታ አካላት ከቤተ የደበቃቸው ጥይቶች አሉ በሚል በግዳጅ ከወሰዱት በኋላ ለተከታታይ 3 ቀናት ባደረሱበት ከባድ ድብደባ ህይወቱ ማለፉን ወንድሙ አቶ በርሁ አያልነ ለአሜሪካ ድምጽ ገልጿል።
ባሰቃቂ በሰው ልጅ የማይደረግ ሶስት ቀን በመደብደብ ልክ እንደ እበብ ቀጥቅጠው ህይወቱን አሳልፉት እና ወንድሜ አጥቻለሁ ወንድሜ፣ የኔ ሽልማቴ ነው የነበረው እናትና አባቴ እሱ ነው የሚጦሯቸው የነበረ። በጣም አዘናለሁ። ሰው ልጅ ነው፣ በአንድ ጥይት ተኩሶ የሚገደል ወንድም እኮ ችግር የለውም። ሳይሰቃይ ህይወት ሲያልፍ እርዱኝ ወንድሞቼ እናት አባቴ ብሎ ጠርተው የሚረዳው ሲያጣ በጭካኔ ሲገሉት በጣም እናዝናለን። ያሁን ላይ ከጭንቅላቴን አይወጣም።
አቶ ኃይለ ከማሳው ላይ በጸጥታ አካላቱ የተወሰደው ወደ ፖሊስ ጣቢያ ሳይሆን ወረዳው ሆነ ዞኑ ወደማይቆጣጠሩት ቦታ እንደነበር የገለጸው ወንድሙ አቶ በርሁም በድብደባው ለደረሰበት ጉዳት ሕክምና እንዳያገኝ ተከልክሎ እንደቆየም ተናግሯል። ህይወቱ ሊያልፍ ከአንድ ሰዓት ያልበለጠ ጊዜ ሲቀረው ቤተሰቦቹ በአቅራቢያቸው ወደሚገኝ ክሊኒክ እንዲያደርሱት ተፈቅዶለት ቢወሰድም በቂ የሕክምና አገልግሎት ባለመኖሩ ለተሻለ ሕክምና እየተወሰደ ባለበት ህይወቱ እንዳለፈ አስረድቷል።
50,000 ብር ስጡን ለልጁ እንድንለቀው፣ ካልሆነ ግን ታስረው ይቆያል፣ እናንተም እዛ ትገባላችሁ። ስለዚህ 50,000 ብር ክፈሉ ቦ እዚህ ተጠይቀው ነበረ። ያው ጊዜው በቃ ደረሰ። እዛ ብለው ሲጠይቋቸው እኛም ልንሰጥ ነበረ፣ ምክንያቱም ወንድማችን ነው የሚቀርብ ብር ያስፈልገን ያው አስበን ነበረ። ግን ወዲያው ልጁ ስላለፈ
የክልሉ ጊዜያዊ አስተዳደር የማያውቃቸው እስር ቤቶች መኖራቸው ባለፈው ሳምንት አቶ ጌታቸው ረዳ በሰጡት መግለጫ ላይ ይፋ ማድረጋቸው ይታወሳል። የጽምብላ ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ታለለ ታደሰ ግድያው እንደተፈጸመም ነው ሂደቱ በመጣራት ላይ እንደሚገኝ አስታውቀዋል። የሟች አርሶ አደር አቶ ኃይለን መታሰርም ሆነ የተፈጸመበትን ድብደባ የወረዳው አስተዳደር እንደማያውቅ አቶ ታለለ አክለው ገልጸዋል።
የጸጥታ አካላት ህገወጥ የጥይት ዝውውር በሚል መነሻ የወሰዱት እርምጃ ነው። እንደ ወረዳ ሂደቱን እንድናውቀው ሊደረግ ይገባ ነበር። ሆኖም ከመጠን በላይ የስቃይ ምርመራ በማካሄድ የተፈጸመ ግድያ ነው። በአሁኑ ጊዜ በድርጊቱ የተሳተፉትን አመራር የሚገኝባቸው 4 የጸጥታ አካላት በቁጥጥር ስር አውለናል። ምርመራ እየተጣራባቸው ነው።
የወረዳው አስተዳደር የተበዳይ ቤተሰቦችን ይቅርታ እንደጠየቀ ኃላፊው ገልጸዋል። የሟች ወንድም አቶ በርሁ ወንድሙን የገደሉ ሰዎች በሕግ አግባብ እንዲዳኙና ቤተሰብም ፍትህ እንዲያገኝ ጠይቋል። በጉዳዩ ላይ ከኢትዮጵያ ሰብአዊ መብት ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለ።
ደግሞ ወደ ሊቢያ እናልፋለን። በሊቢያ ምስራቃዊ የባህር ዳርቻ ከተማዋ ዴርና 2 ግድቦች ተደርምሰው በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከ5100 በላይ ማሻቀቡን የሀገሪቱ የጤና ባለስልጣናት ተናገሩ። ብዙ ሺዎች የገቡበት እንዳልታወቀና የሟቾች ቁጥር ሊጨምር እንደሚችል የምስራቅ ሊቢያ ባለስልጣናት ተናግረዋል። የተባበሩት መንግስታት ድርጅት የፍልሰተኞች ጉዳይ ተቋም በአደጋው ከ30,000 ሰዎች በላይ ቤት አልባ እንደሆኑ አስታውቋል። የቪኦኤ ዘጋቢ ኤድዋርድ የራኒያን ከካይሮ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
በሊቢያ የባህር ጠረፍ ከተማ ዴርና በከተማው ጎዳናዎችና የውስጥ ለውስጥ መተላለፊያዎች የጎረፈው ከባድ የጎርፍ ውሃ ህንፃዎችን ያፈራረሰ ሲሆን ተሽከርካሪዎችን ጠራርጎ ወስዷል። በከተማው አቅራቢያ ከተደረመሱት 2 ግድቦች የወጣ ውሃ ባለፈው ሳምንት ዳንኤል በተሰኘው ከፍተኛ አውሎ ንፋስ ባስከተለው ከባድ ዝናብ በተፈጠረው ከባድ ጎርፍ ከፍተኛ ኃይል ማግኘቱን የዓይን እማኞች ተናግረዋል። በምስራቅ ሊቢያ ትልቁ ከተማ በሆነው ቤንጋዚ ውስጥ የነፍስ አድን ሰራተኞች መኖሪያ ቤቶቻቸውና መኪናዎቻቸው በውሃ የተከበቡትን በመቶዎች የሚቆጠሩ ሰዎች አድነዋል። በሺዎች የሚቆጠሩት ሰዎች ደብዛ መጥፋቱ የተዘገበ ሲሆን የምስራቅ ሊቢያ የአገር ውስጥ ጉዳይ ሚኒስትር ለአገር ውስጥ መገናኛ ብዙሃን እንደተናገሩት 1/4 የዴርና ከተማ ክፍል በጎርፍ ተወስዷል። በህንጻው ፊት ለፊትና በጊዜያዊ የአስክሬን ማቆያ ክፍሎች ውስጥ አስክሬኖችን የሚከምሩ የዴርና ከተማ ነዋሪዎች በደረሰው የጎርፍ አደጋ ከፍተኛ ሞትና የበርካታ ቤተሰቦች ደብዛ መጥፋት አሳዝኗቸዋል። በብዙ የከተማዋ አካባቢዎች አስክሬኖች በጎዳናዎች ላይ የተደረደሩ ሲሆን ሌሎች በርካቶችም በውሃው ተወስደዋል ሲሉ የአይን እማኞች ገልጸዋል። የሊቢያ መገናኛ ብዙሃን እንደዘገቡት በዴርና የባህር ዳርቻ ከከተማይቱ ወደ ሜዲትራኒያን ባህር በሚፈሰው ጭቃማ ጎርፍ የባህሩ የውሃ ቀለም ወደ ቡናማነት ተቀይሯል። የዴርና የነፍስ አድን ቡድን አባል የሆነው የአካባቢው ዶክተር ኡሳማ አሊ ንብረትነቱ የሳውዲ አረቢያ ለሆነ አልአረቢያ ቴሌቪዥን እንደተናገሩት በርካታ አስክሬኖች ወደ ከተማው አልጎባ ሆስፒታል ተወስደዋል። የነፍስ አድን ሰራተኞች ግን ሌላ በሽታ እንዳይሰራጭ በመስጋት በተቻለ ፍጥነት ሟቾችን ቶሎ ለመቅበር እየሞከሩ ነው ብለዋል። ደብዛቸው ከጠፋው መካከል ብዙዎቹ በህይወት ይገኙ ይሆናል ተብሎ የማይታሰብ ነው ሲሉም ዶክተሩ ተናግረዋል። የምስራቅ ሊቢያ ጦር አዛዥ ጄኔራል ካሊፋ ሀፍተር ቃል አቀባይ ኮሎኔል አህመድ አልማስማሪ ለአረብ መገናኛ ብዙሃን እንደተናገሩት የሁለቱ አሮጌ ግድቦች መደርመስ ከባድ የጎርፍ አደጋን አስከትሏል።
ከጎርፎቹ የመነጨ ውሃ በዴርና ዙሪያ የሚገኙትን ደረቅ ወንዞች በመሙላት ከተማዋን ለሁለት የሚከፍሉትን ሶስት ድልድዮች ጠራርጎ ወስዷል። ከዚህ ከባድ የጎርፍ ውሃ የተነሳው የውሃ ግፊትም በርካታ ግድቦችን እንዲወድሙ አድርጓል።
በርካታ የአውሮፓ ሀገራት እንዲሁም ጎረቤት ግብጽ የጎርፉን አደጋና ከባድ ጉዳቶችን ለመቋቋም የሚሞክሩትን የአካባቢው ባለስልጣናት ለመርዳት አውሮፕላኖችና የነፍስ አድን ሰራተኞችን መላካቸውን የሀገር ውስጥ ጉዳይ ሚኒስትር ኢሳም አብዙ ዘሬባ ለአረብ መገናኛ ብዙሃን ተናግረዋል። የምስራቅ ሊቢያ ከተሞችና ከቤንጋዚ እስከ ግብጽ ድንበር ድረስ ያሉ ከተሞች አብዛኛውን የማክሰኞ ቀን ያሳለፉት በጎርፏ በተወሰዱ ፍርስራሾች እስካሁን የተዘጉ ብዙ ጎዳናዎችን ከጭቃና ፍርስራሾች በማጽዳት ነበር። የምስራቅ ወታደራዊ ክፍል አዛዥ ጄኔራል ሀፍታር ባለፈው ሰኞ ማምሻው ላይ በቴሌቪዥን ጣቢያ ባደረጉት ንግግር የሀገሪቱ ማዕከላዊ ባንክ የአካባቢው ባለስልጣናት የነፍስ አድን ስራ እንዲሰሩና በጎርፍ ጉዳት የደረሰባቸው ሰዎች እርዳታ እንዲሰጡ ገንዘብ እንዲለቅ ጠይቀዋል። ሊቢያ ሁለት ተቀናቃኝ መንግስታት ያሏት ሲሆን አንዱ በአገሪቱ ምስራቃዊ ክፍል ሁለተኛው ደግሞ በዋና ከተማዋ ትሪፖሊ ይገኛል። በክፍፍሉ የተነሳ የፖለቲካና የኢኮኖሚ ውሳኔ አሰጣጥ ብዙውን ጊዜ የተሰናከለ መሆኑ ተመልክቷል።
ወደ አሜሪካ ለመግባት የሚመክሩ ስደተኞችን ወደሚመለከተው ዜና ስናልፍ ደግሞ ከልዩ ልዩ ሀገራት በአስቸጋሪ ሁኔታዎች ውስጥ ለሳምንታት የተጓዙ ስደተኞች በዩናይትድ ስቴትስ እና በሜክሲኮ ድንበር መካከል ደርሰዋል። የአሜሪካ የመዳረሻ ተስፋቸው ያደረጉትና በመቶዎች የሚቆጠሩ ስደተኞቹ በድንበር ዙሪያ ህገወጥ ስደተኞችን የሚቆጣጠረው የዩናይትድ ስቴትስ መስሪያ ቤት ጉዳያቸውን እስኪጨርስላቸው እየተጠባበቁ ነው። ሮይተርስ ያጠናቀረው ዘገባ ተከታዩ ነው። የዩናይትድ ስቴትስ ጉምሩክና ድንበር ጥበቃ መስሪያ ቤት ጉዳያቸውን እስኪጨርስላቸው የሚጠባበቁ በመቶዎች የሚቆጠሩ ስደተኞች ማክሰኞ ለት ሳንዲያጎ አቅራቢያ በሚገኙ ሁለት የዩናይትድ ስቴትስና የሜክሲኮ ድንበር አጥሮች መካከል ተሰባስበዋል። በአካባቢው የሚንቀሳቀሱ የርዳታ ሰራተኞች እንደሚሉት ስደተኞቹ ከምዕራብ አፍሪካ፣ መካከለኛው አሜሪካና እስያ ሩቅ መንገዶችን ተጉዘው የመጡ ናቸው። በአሜሪካ ወዳጆች አገልግሎት ኮሚቴ ውስጥ የሰብአዊ መብት ተሟጋች የሆኑት አድሪያና ሃሶ እንደሚሉት የስደተኞቹ ቁጥር እየጨመረ ነው።
እዚህ ከመጣን ሳምንት ሆኖናል። የስደተኞቹ ቁጥር እየጨመረ መምጣት የጀመረው ባለፈው ሳምንት ማክሰኞ ወይም ረቡዕ ነው። በግንቦት ወር የተፈጠረውን ከግምት ውስጥ በማስገባት ኤጀንሲው በፍጥነት ይንቀሳቀሳል ብለን ተስፋ አድርገን ነበር። ሆኖም አሁንም እንደገና በሁለቱ የድንበር መከለያ አጥሮች መካከል ሆነው የሚጠብቁ በመቶዎች የሚቆጠሩ ሰዎች አሉ።
ሃሶና ሌሎች የርዳታ ሰራተኞች ለህፃናትና በአጥሩ መካከል እጃቸውን ማሳለፍ ለቻሉ ሰዎች ፍራፍሬና ከጥራጥሬ እህል የተሰሩ ብስኩቶችን ያቀብላሉ። ተቀብሏቸዋል። ስደተኞቹ ያስቸኳይ ጊዜ መጠለያ ላስቲኮችን ከድንበሩ አጥር ወይም ከቁጥቋጦች ጋር በማያያዝ ጥላ ለማግኘት ይሞክራሉ። ከስደተኞቹ አንዱ የሆነው ሐሰን ሐምዛ ከትውልድ ሀገሩ ጋና ተነስቶ አሜሪካ ለመድረስ 6 ሳምንታትን ተጉዟል።
ቀላል አይደለም። ከብራዚል ጀምሮ በእግራችን ነው የተጓዝነው። በጣም ከባድ ነው። የሜክሲኮ ሰዎች ጉዟችንን ከባድ አድርገውብን ነበር። እውነቴን ነው ምልህ፣ ቀላል አይደለም። አፍሪካ ለኛ በጣም ከባድ ነው። ለዚያ ነው ራሳችንን ለማዳን ጥለን ወጣ ነው። እኔና እዚህ ያሉት ወንድሞቼ ከአፍሪካ መጥተን በእግዚአብሔር ጸጋ እዚህ ደርሰናል። አሜሪካ ሰፊ እድል ያለበት ሀገር ነው። እዚህ የመጣ ነው የተሻለ ህይወት ለማግኘት ነው። ከደረሰብን ስቃይ አምልጠን ነው የመጣ ነው።
ሐምዛና ከተለያዩ ያለም ክፍሎች እንደሱ ለሳምንታት ተጉዘው በዩናይትድ ስቴትስና በሜክሲኮ የድንበር አጥሮች መካከል መገኘት የቻሉት በመቶዎች የሚቆጠሩ ስደተኞች ወደ አሜሪካ መግባት እስኪፈቀድላቸው በትግስት ይጣባበቃሉ። የደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት መሰናዷችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከመሄዳችን በፊት ግን ከእናንተ ከአድማጮቻችን እንዲሁም ከተመልካቾቻችን የደረሱልን አንዳንድ መልእክቶች እናጋራችሁ። በትላንትናው ዕለት በዓሉን አስመልክቶ ከነበሩን ዘገባዎች መካከል በድሬዳዋ የተደራጁ ወጣቶች የዶሮ እርድ አገልግሎት እየሰጡ ነው በሚል ርዕስ ተደራራቢ ስራ ያለባቸውን ሴቶች ጫና ለማቃለል የዶሮ እርድ አገልግሎት እየሰጡ ስለሚገኙ ወጣቶች ባስተላለፍነው ዘገባ ቦሩ ጎዳና የተባሉ የፌስቡክ ተከታያችን አቦ ድሬዎች ጣጣ የሌለው መልካም አዲስ አመት ይሁንላችሁ፣ የከተማችሁ አስተዳዳሪ ረጅም እድሜ ይወፍቀው ሲሉ በጣም የሚያበረታታ ተግባር መሆኑን ገልጸዋል። ከአውዳመቱ ጋር በተያያዘ የኢትዮጵያ አዲስ አመት ጦርነትና የኑሮ ውድነት ጫናዎች በጠላበትም እየተከበረ ነው በሚል ርዕስ በተላለፈው ዘገባም እንዲሁ ኑራሞ አባሜ የተባሉ የፌስቡክ ተከታያችን የኢትዮጵያ ህዝብ መጥፎ ግዜን እያሳለፈ ነው። የመረጥነው መንግስት ተገቢውን አገልግሎት እየሰጠን አይደለም። ህገወጥነት፣ የኑሮ ውድነት፣ ጦርነት፣ ሙስናና ብልሹ አስተዳደር መገለጫ ሆኗል። ሰሚ ካለ አንድ ይበለን በሚል አስተያየታቸውን ሰጥተዋል። ኪሮስ ገዛህን ኪሮስ የተባሉ ተከታያችንም እንዲሁ የኑሮ ውድነት ድሃውን ማህበረሰብ እየጎዳው ነው ሲሉ፣ የሌላው አበበ ጃገማ የተባሉ ተከታያችን እንዲሁ በዚሁ ዘገባ ላይ ለባህሉ አስፈላጊ የሚባሉ ግብአቶች ዋጋቸው ቢጨምርም በዓሉ ከአምናው በደመቀ መልኩ ተከብሮ አልፏል የሚል መልእክት አስተላልፈውልናል። አድማጮች እንዲሁም ተመልካቾች እናንተም በዝግጅቶቻችን ላይ ያሏችሁን አስተያየቶች ወይም ደግሞ ቢተላለፉ የምትሏቸውን መልእክቶች ጥቆማ ለመስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
የአሜሪካ ድምጽ ከዋሽንግተን ዲሲ ተመልሰናል። ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የመጀመሪያው ቀዳሚው ዝግጅት የሚሆነው በኢትዮጵያ በተስፋፋው ግጭት እየተጎዳ ያለው ቱሪዝም ነው። በኢትዮጵያ የተስፋፋ ባለው ግጭትና የጥቅ ትግል አለመረጋጋት ምክንያት የስብሰባ ቱሪዝም እየቀነሰ መምጣቱን በዘርፉ የተሰማሩ ማህበራት አስተዋቁ። የኢትዮጵያ የሆቴልና ቱሪዝም አስተዳደር ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደሰንበት ለአሜሪካ ድምጽ በሰጡት ቃለ ምልልስ ባለመረጋጋቱ ምክንያት ዓለም አቀፍ ስብሰባዎችን ከአዲስ አበባ ወደ ሌሎች ሀገራት ማዞር እንደተጀመረ ተናግረዋል። አጠቃላይ የውጭ ጎብኚዎች ፍሰት እየቀነሰ እንደሆነ የሚገልጹት የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዝዳንት ወይዘሮ አስቴር ሰለሞንም የሆቴል ዘርፉ እየተጎዳ እንደሆነና ይነቃቃ ዘንድ የሚመለከታቸው አካላት በውይይት ሰላም እንዲፈጥሩ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝር ዘገባ አለው።
በኢትዮጵያ በተለይም ከ2008 ዓ.ም ጀምሮ እየተስተዋለ የመጣው አለመረጋጋት በኋላም የተከሰተው የኮቪድ-19 ወረርሽኝ ሀገሪቱ በመታስተናግደው የስብሰባ ቱሪዝም ቁጥር ላይ ከፍተኛ ጫና ማሳደሩን የሆቴልና ቱሪዝም አስተዳደሮች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደሰንበት ለአሜሪካ ድምጽ አስታውቀዋል።
የጸጥታ ኬዞቹ ስናያቸው የሆኑ ቦታዎች ላይ ነው ሎኬት የሚያደርጉት ጸጥታ ችግሮች። ግን ሀገራት የሚወስዱት ተጽዕኖ ዓለም አቀፍ ተጽዕኖ የሚያመጣው ነገሮች ሙሉ ሀገሪቷን እንደ ተረበሸ አርጎ ይወስዳልና ቱሪስቱን እንዳይመጣ የሚከለክል እንትኖች ነበሩ። የኢንተርናሽናል ኦርጋናይዜሽን እንደመቀመጫነታችን ብዙ ኮንፈረንስ ቱሪዝሞች ነበሩን። እነሱን ሁሉ ማዞር ተጀመረ ማለት ነው። አዲስ አበባ ምንም የተፈጠረ ነገር አልነበረም። ግን የሚወጡ ባኖች እነዚህ ነገሮችን ጉዳት እያመጡ መጡ።
ዶክተር ፍትህ እንደገለጹት ከኢትዮጵያ ሚሊኒየም ወዲህ በሀገሪቱ በፍጥነት የተስፋፉት ዓለም አቀፍ ሆቴሎች በፌዴሬሽኑ በኩል ከመንግስት በአነስተኛ ወለድ ባገኙት ብድር ከኮቪድ-19 ጉዳት ለማገገም ጥረት እያደረጉ እንደቆዩ አውስተዋል። ሆኖም በአሁኑ ወቅት በሀገሪቱ እየተባባሰ የሚታየው የትጥቅ ግጭትና አለመረጋጋት የዓለም አቀፍ ጎብኚዎችን ፍሰት በማስተጓጎል ብርቱ ጫና እያሳረፈባቸው እንደሚገኝ አመልክቷል።
ቱሪዝም በባህሪው ከጫማ ሳማሪው እስከ በላይ ሆቴልና ከዛ በላይ ደግሞ መንግስት ሙሉ ቼን የያዘ ተጠቃሚ ያለው ሴክተር ነው በባህሪው። አንድ ቱሪስት ወደ ሆነ ቦታ ሲሄድ ትልቅ ሆቴል ያድራል፣ ትንሽ ሬስቶራንት ይበላል፣ ትንሽ ባሮች ይዝናናል፣ ጫማውን ያስጠርጋል፣ ሱፐርማርኬት ሱቆች ይሄዳሉና ይህንን ይዞ ስታየው ገርሄን ዘርፍ በዚህ መሰረት እነዚህ የኮቪድ እና የጸጥታ ጉዳዮች መጉዳት ማለት ይህን ሁሉ ቼን ነው የሚጎዳው የሚል ነው። እኛ ጥቅል የሆነ ትልቅ ኢኮኖሚካል ኢምፓክት አለው ነው ብለን የምንለው።
አለመረጋጋቱ የሀገር ውስጥ ጎብኚዎችንም እንቅስቃሴ አስቸጋሪ እንዳደረገው ፕሬዚደንቱ ገልጸዋል።
ሀገር ውስጥ ቱሪዝምም እንደሚታወቀው ተዳክሟል። በየመስሪያ ቤቱ ሀገርህን ወቅ በየአመቱ ይካሄድ ነበር። እንደዛ አይነት እንትኖችን በመቆማቸው የሀገር ውስጥ ቱሪዝምም በመቆሙ ምክንያት ዘርፉ አሁንም ትልቅ ቻሌንጅ ውስጥ ገባ ማለት ነው።
የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዝዳንት ወይዘሮ አስቴር ሰለሞንም ዘርፉ ከሌላው በተለየ በግጭቶች ቀድሞ የሚኮማተር በመሆኑ የጎብኚዎቹ ፍሰት እንደቀነሰ ያብራራሉ።
በግል እንደዚሁ ወይም በቱር ኦፕሬተሮች በኩል የሚመጡ ቱሪስቶች ይቀንሳሉ። ከዛ በተጨማሪ ደግሞ ስብሰባዎች ትልቅ ስብሰባዎች በሚደረጉ ጊዜ መጀመሪያ ቼክ የሚደረገው የሀገሪቱ የመንቀሳቀስ እና የጸጥታ ጉዳይ ስለሆነ እየተሰረዙ ወደ ጎረቤት ሀገሮች ሄደዋል። በእርግጥ የአፍሪካ ህብረት ስብሰባ ተደርጓል ባለፈው። እሱ ነበር አንዱ ትልቁ ለአዲስ አበባ የሚጠበቀው ለሆቴሎችም እሱ ተደርጓል። ግን ከዛ ተከታትሎ ሌሎችም አነስተኞች የሚባሉ ይሰረዛሉ። በተለይ በግሩፕ የሚመጡ ሰዎች ይሰረዛሉ። እንደውም በአጠቃላይ ሀገሪቱ ውስጥ ቱሪስቶች ከሌላው አጠገባችን ካሉት ሀገሮች ጋር ሲታይ ወደ ኢትዮጵያ የሚገባው ሰው አብዛኛው ለቱሪዝም የሚመጣ አይደለም። አብዛኛው ሰው የሚመጣው ለቢዝነስ ፍለጋ ወይም ቢዝነሱን ራን ለማድረግ ወይ ደግሞ ለኮንፈረንስ ነው። እነዚህ ሁለቱም ነገሮች ግን የፎሬን ዳይሬክት ኢንቨስትመንት በሚቀንስበት ጊዜ በጸጥታ ምክንያት ወደ ሀገራችን የሚገቡ ሰዎች ይቀንሳል። እነዚህ ሶስቱም አንድ ላይ ሆነው የቱሪዝም ፍሰቱን ወይም ሆቴሎቻችን የሚያስተናግዷቸውን እንግዶች ቀንሷል።
አክለውም የኮቪድ-19 ወረርሽኝና ከዛ በመቀጠል በሀገሪቱ ውስጥ በተከታታይ የተከሰቱት ግጭቶች የሆቴል ዘርፉን እንደጎዱትም ይናገራሉ።
እንቅስቃሴን ከሚገድቡ ነገሮች አንዱ ደግሞ ሰላምና መረጋጋት አለመኖር ነው። ተጓዥ ሁልጊዜ በፕሮግራም ነው የሚሄደው። ከዚህ ተነስቼ እዚህ ቦታ ይሄን ያህል ጊዜ አስፍቼ ደግሞ እዚህ ጋር ብሎ ነው የሚሄደው። ሶ ያንን የከፋ ነገር እንኳን ባይኖር ያደናቅፍብኛል ብሎ ካሰበ አይመጣም። ይበልጡን ደግሞ የጦርነትና እንደዚህ የራስን ደህንነት ጥያቄ ውስጥ የሚከት አይነት ነገር ሲመጣ ለመዝናናት የሚሄድ ሰው ሊመጣ ይችላል። ለስራና ለስብሰባም እንደዚሁ አፌክትድ ይሆናል። የኮቪዱ ክትባቱ በመጣ ጊዜ መሻሻል አሳይተው ነበር። ከዛ በኋላ እንደገና ግን ተከታትሎ ያገራችን የራሳችን ችግር ደግሞ ሲመጣ በተለይ የውጭዎቹ ደግሞ ካለውን በላይ ያጋነው ስለነበር ሰውን የሚመክሩት ወደ ኢትዮጵያ እንዳይመጣ ወይም ኢትዮጵያ ያለውን ቢወጣ በጣም በሚታይ ደረጃ የሆቴሎቹን እንቅስቃሴ ጎድቶታል። በአጠቃላይ የሰላምና መረጋጋት ጥያቄ ውስጥ በሚሆን ጊዜ ሁል ጊዜ ቶሎ የሚደነግጠው የቱሪዝም ስራ ያምሆኖ ሆቴል ማለት ነው እና ተጎድተናል።
ግጭቱ በአመዛኙ የሀገሪቱ የቱሪዝም መስህቦች በሚበዙበት ሰሜናዊ ክፍል መሆኑ ደግሞ ጉዳቱን አስከፊ እንደሚያደርገው ዶክተር ፍትህ አስገንዝበዋል።
ለምንድን ያኛው ነው ብለን ስናስብ በዩኒስኪ የተመዘገቡትንም ስናስብ ብዙዎቹ እዛ ናቸው። ረጅም ጊዜ ሀገሪቷን ስታስተዋውቃቸው የነበሩት እንትኖች መዳረሻዎች እነሱ ናቸው። ስለዚህ ዛትስ ዋይ ሰሜን የነበረው ረብሻ ሲን በኖረ ቁጥር ወዲያው መቀነስ፣ ትንሽ ሲቆም ደግሞ ወዲያው መጨመር የሚለው እንትኖች የመጡት ከዛ ትሬንድ ነው። አሁንም እያንዳንዱ እንትኖች እንቅስቃሴዎች እንዲህ አይነት አለመረጋጋቶች በመጡ ቁጥር የመጀመሪያ የሚቆመው ሆቴልና ቱሪዝም። አሁን ሰሜን ያለው ሆቴልና ቱሪዝም እንደው የሀገራችን ሆቴሎች አብዛኞቹ ከቱሪስቱም በላይ የሚጠቀሙት የኮንፈረንስ ቱሪዝም ነው። አዲስ አበባ ላይ እንዲሁ ባህር ዳር ላይ ያዘጋጃል፣ ደሴ ላይ፣ ላሊበላ ላይ ያዘጋጃል፣ አዋሳ ያዘጋጃል። እንደሱም ያደረገው ሙቭመንት ሁሉ ቆመ ማለት ነው። ዛት ሳይ የሆቴሎቻችን ቻሌንጅ እጅግ የተበለጠ የሚሆነው እና የመጨመር የመቀነሱ የቱሪስት አብዛኛው ዴስቲኔሽኖቻችን እዛ መሆናቸው ረብሻው ሲኖር የሚቆም ልክ ሲቆም ደግሞ ወዲያው ደግሞ ማገገም መጀመሩ የዛ እይታ ነው።
በተያዘው የ2016 አዲስ ዓመት የዘርፉ እንቅስቃሴ ይሻሻላል ብለው እንደሚጠብቁ የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዚደንት ወይዘሮ አስቴር ሰለሞን ተስፋቸውን ገልጸዋል።
ጊዜ የሰማሁት የቪዛ አሰጣጣችንም ለውጥ አለው እና አሁን ቪዛውን አራይቫል ሰው እንግዶች በመጡ ጊዜ አዲስ አበባ ሲደርሱ የሚያገኙበት መንገድ ይመቻቻል የሚል ነገር ሰምቻለሁ። እሱ ከሆነ በ2016 የተሻለ ነገር እንጠብቃለን። አንዱም እሱ ቀጥታ ግንኙነት አለው ከዚህ በፊትም ተደርጎ ያውቃል እና በጊዜው ቀጥታ ልዩነት ምናይ ነበረ ሰው እዛ ሄጄ ቪዛ አገኛለሁ ሲል ተጨማሪ ፍሎ ይመጣል። ስለዚህ በሱ የተነሳ አሁን 2016 ላይ የሚያደርጉት ከሆነና ያው መቼም ሰላምም ይሻሻላል ብለን ነው ሁሌ የምናስበው አይደል? እሱ ከተሻሻለ 2016 የተሻለ የቱሪስት ፍሰት የምናገኝበት ጊዜ ነው ብዬ አስባለሁ።
በኢትዮጵያ የተለያዩ አካባቢዎች የሚስተዋሉትን ግጭቶች የሚመለከታቸው አካላት በውይይት እንዲፈቷቸው ሁለቱም ኃላፊዎች አክለው ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተከታዩ መሰናዷችን ደግሞ ሴቶችና ቤተሰብ ነው። የጥቁር ባህልና ባህል ውክልና ላይ የምትሰራ አንዲት ሴት ይተዋወቀናል። ነጻነት ተስፋዬ ወይም ኔት ነዋሪነቷን በሰሜን ካሊፎርኒያ ግዛት ያደረገች የግራፊክስና የገላጭ ስዕሎች ባለሙያ እንዲሁም የኮከብ ስቱዲዮ መስራች ናት። የሚበዙት ስራዎቿ በጥቁርነት፣ በመብትና በባህል አካታችነት ዙሪያ ያተኩራሉ። ኢትዮጵያና የጋቢ ታሪክ የተሰኙ ሁለት የልጆች ገላጭ መጽሐፍትን በእንግሊዝኛ ቋንቋ ያዘጋጀችው ነጻነት ስራዎቿን በቀጣዮቹ ወራት ለአንባቢያን ለማድረስ አሳታሚ ተቋማትን አነጋግራ ጨርሳለች። ኤደን ገረመው ናት ያነጋገረቻት።
የሰሜን ካሊፎርኒያ ቤይ ኤሪያ ነዋሪ የሆነችው ነጻነት ተስፋዬ ኔት የግራፊክስና የስዕል ጥበብ ባለሙያ ናት። ኢትዮጵያ ተወልዳ ዩናይትድ ስቴትስ ውስጥ ያደገችው ኔት ኢትዮጵያዊና አፍሪካ አሜሪካዊ ስዕሎች የሚቀርቡበት የኮከብ ስቱዲዮ መስራች ናት።
ኮከብ ስቱዲዮ is my art practice. It is a home-based business that is
ኮከብ የስቱዲዮ የጥበብ ስራዎችን የማከናውነው ከመኖሪያ ቤቴ ነው። ስራዎቼ የግራፊክስ ዲዛይን እና ሐሳብን የሚያንጸባርቁ ስዕላዊ መግለጫዎች ወይም ኢሉስትሬሽን የምንላቸው ናቸው። ስራዎቼ በድህረ ገጽ እና በማህበራዊ ሚዲያ ላይ ይገኛሉ። እንደ ዲያስፖራ በባህል ውክልና እንዲሁም እንደ ጥቁር አሜሪካዊ ደግሞ በዩናይትድ ስቴትስ ውስጥ ያሉ ባህሎችን የሚያንጸባርቁ እንዲሁም የቅስቀሳን ስራ የሚሰሩ ናቸው። በአመለካከቴ ላይ የተመረኩዙም ናቸው። ከዛ ነው የሚመነጩት። እነዚህ ነገሮች እኔ በህይወቴ እጅግ ዋጋ የምሰጣቸው ናቸው። በስራዬም እነሱን ነው ለማስተላለፍ የምጥረው። ኮከብ ስቱዲዮ ታዲያ እነዚህ ስራዎች ህያው የሚሆኑበት ስፍራ ነው።
የሙሉ ጊዜ አርቲስት የሆነችው ኔት የተለያዩ የቀለም ጽሑፎችን የግራፊክ ስራዎችን በልብስና በፎቶዎች ላይ የሚታተሙ ንድፎችንም የምትሰራ ሲሆን ሁለት ኢትዮጵያና ባህሏን የሚወክሉ የስዕል ገላጭ መጽሐፎችን በቅርቡ ለተደራሲያን አበርክታለች።
Well, I'm excited to tell you I have two children's book getting published that are coming out. One is coming out in October.
ሁለት የልጆች መጽሐፍት ለህትመት ላበቃ መሆኑን ስነግርሽ ደስ ይያለኝ ነው። አንደኛው መጽሐፍ በመጪው ጥቅምት ሌላኛው ደግሞ በወዲያኛው የካቲት ነው ለገበያ የሚቀርቡት። እነዚህ ማተሚያ ቤት የገቡ ስራዎች ናቸው። የመጀመሪያው መጽሐፍ Barefoot Publishing House በተሰኘ ማተሚያ ቤት በኩል የሚቀርብ በጠንካራ ወረቀት ላይ የሚታተም ቦርድ ቡክ ነው። እድሜያቸው 4 አመት ለሆናቸው ህፃናት የተዘጋጀ ቢሆንም ማንኛውም ሰው ሊጠቀምበት ይችላል ብዬ አስባለሁ። መጽሐፉ አንዲት ትንሽ ኢትዮጵያዊት ህፃን ቀኑን ከአባቷ ጋር ስታሳልፍ የሚያሳይ ነው። ስዕሎቹ በደንብ ገላጭና ቆንጆ ናቸው ብዬ አስባለሁ። ባህላችንን የምንመገባቸውን ነገሮች ቋንቋችንን የሚገልጽ መጽሐፍ ነው። ሁለተኛው ገላጭ መጽሐፍ ሊትል ብራውን የህትመት ተቋም አማካኝነት የሚቀርብ ሲሆን ስለ ጋቢ አሰራር ነው። ጋቢ እንዴት እንደሚሰራ ከፍሬው አንስቶ እስከሚለበስ ድረስ ያለውን ሂደት ያሳያል። እኔ ራሴ በጣም ጋቢ አፍቃሪ ስሆን ጋቢ መሰብሰብ ወዳለሁ። በዚህ የተነሳ ይህ ፕሮጀክት ለኔ ልዩ ስሜትን የፈጠረብኝ ነው። በአጠቃላይ ስራው 1 አመት ፈጅቷል። አሁን ታዲያ የቤተ መጽሐፍት ማህበር መጽሐፉን ትልቅ ነጥብ ሰጥቶታል የሚለውን ሰምቻለሁ። ገና ህዝብ ጋር ሳይደርስ ጥሩ ግምገማንና ነጥብን ያገኘ ነው።
ኔት ከዚህ በተጨማሪ በዩናይትድ ስቴትስ በየአመቱ በወርሃ የካቲት የሚታሰበው የታሪክ ወር ላይ ለገበያ የሚቀርቡ ንድፎችን በሀገሪቱ ካሉ ግዙፍ የልብስና የሸቀጣሸቀጥ አቅራቢ ተቋም ጋር ለማቅረብ የተፈራረመ ሲሆን በሳን ፍራንሲስኮ ካሊፎርኒያ በሚገኘው በዲያንግ ሙዚየም ውስጥም ስራዋ ሊካተት መሆኑን አስታውቃለች።
I have a major collaboration with the really great
ሆኗል። በተጨማሪም ቀጣዮቹን ወራቶች የማሳልፈው የከተማው አስተዳደር በመሃል ከተማው በሚገኝ የህዝብ ቤተ መጻሕፍት ውስጥ ግዙፍ የሚውራል አርት ስራ እንዳቀርብ ኃላፊነት ስለሰጠኝ እዛ ላይ ነው። ያን በጣም አጓጉቶኛል። የዛሬ አመት አካባቢ የካሊፎርኒያ ግዛት አስተዳደር ብቁ አርቲስት የሚል $10,000 ሽልማት የሰጠኝ ሲሆን ያ ኮከብ ስቱዲዮ ለማስፋፋትና ስራዬን ጠንክሬ እንድሰራ በማድረግ ያግዘኛል።
ኔት ወጣት አፍሪካውያን በተለይም ኢትዮጵያውያን አርቲስቶችና ማህበረሰቡ በጥበቡ ዙሪያ ሊያደርጉ ይገባል ያለችውን ነገሮችን እንዲጠቁማለች።
The one thing that I want to say in that my hope for our culture
የምሻው ነገር በተለይ ደግሞ ኢትዮጵያውያን ጥበብ የማድመቅ ባህላችንን እንደምንቀጥል ተስፋ አለኝ ነው። የበለጠ ፈጠራን እናበረታታለን ብዬ አስባለሁ። እንደ አርቲስት እርስ በርስ መደናነቅ አለብን። በቀጣዩ ትውልድ ዘንድ ጥበብ እጅግ ስትከበር ማየት እንሻለሁ። ጊዜው ተቀይሯል፣ ቴክኖሎጂውም ተቀይሯል። በዚህ የተነሳ የጥበብ ፈጠራም አዲስ መልክ ኖሮታል። ይህንን በራሳችንም በልጆቻችንም ላይ ማክበር አለብን።
ንጻነት ተስፋዬ ወይም ኔት የሁለት ልጆች እናት ስትሆን ልጆቿ ለሷ መነቃቃት ትልቅ ሚና እንዳላቸው ትናገራለች። በቀጣይም ኢትዮጵያዊነትና አፍሪካ አሜሪካዊነት የሚያንጸባርቁ ስራዎችን ማቅረቧን እንደምትቀጥልም አጫውታኛለች። ከአሜሪካ ድምጽ ኤደን ገረመው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ካሜራ
ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ ወደ እናንተ የሚደርሰውን ዝግጅታችንን ነው እየተከታተላችሁት ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን የምሽቱን ዝግጅታችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ከጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአየር ንብረትን ለውጥ ተጽዕኖዎች በተመለከተ በዓለም ከፍተኛ ጉዳት ከደረሰባቸው 20ዎቹ አገሮች መካከል 17ቱ የሚገኙት በአፍሪካ ነው ሲሉ የዩናይትድ ስቴትስ የአየር ለውጥ ልዩ መልእክተኛ ጆን ኬሪ መናገራቸውን በመጥቀስ ይጀምራል የዕለቱ ርዕሰ አንቀጽ። ኬሪ በኬንያ ናይሮቢ በተካሄደው የአፍሪካ አየር ንብረት ጉባኤ 2023 ላይ እንደተናገሩት ይህ የገጠመን ያለው ችግር ሰው ሰራሽ ነው፣ ጉዳዩ ከብክለት ጋር የተያያዘ ነው ብለዋል። በርግጥም አፍሪካ ሳይቋርጥ በቀጠለው የቅሪተ አካል መቃጠል የተነሳ በአየር ንብረት ቀውስ ግንባር ቀደም ተጠቂ ሆናለች ያሉት ኬሪ 20 ሀገራት 80% የልቀት መጠን ያመርታሉ፣ እነዚያው 20 ሀገራት በሙሉ በፓሪስ ስምምነት ከተቀመጠው አቅጣጫ ለመድረስ ወዲያውኑ እርምጃዎችን መውሰዳቸው በጣም አስፈላጊ ነው በማለትም ተናግረዋል።
Justice is to mean anything. It certainly has to mean that if there's going to be a trend.
ፍትህ ማለት ምንም ነገር ማለት ከሆነ በእርግጠኝነት ሽግግር ካለ ሁሉም ሰው ከሽግግሩ ጥቅሞች ውስጥ መሳተፍ አለበት። በአሁኑ ጊዜ ስለሚታመን ሽግግር ስለ ፍትሃዊ ሽግግር ማውራት እንደማስችል ግልጽ ነው። አንዳንድ ሰዎች ምንም አይነት ሽግግር በማይኖርበት ጊዜ ወይም ለአንዳንድ ሰዎች ከባድ ፍትሃዊ ያልሆነ ዳ ሲኖር እነዚያ አገሮች መምረጥ ያለባቸው ምርጫ የሚውጥና የሚያሰጥም ነው።
ሁለንተናዊ ምላሽና ዝግጁነት ለህልውና ቁልፍ ነው። በእያንዳንዱ 18 ቀን እዚህ ፕላኔት ውስጥ የሆነ ቦታ ላይ የሚፈጠር $1 ቢሊዮን የአየር ለውጥ ክስተት አለን። ስለዚህ ሁሉን አቀፍ ምላሽና ዝግጁነት የግድ ነው ሲሉ ጆን ኬሪ ተናግረዋል።
President Biden has now launched a program called Prepare, the President's emergency program.
President Biden አሁን ተዘጋጅ የሚል መራ ግብር ጀምሯል። የፕሬዝዳንቱ ያደጋ ጊዜ ፕሮግራም አካል የሆነ የሁለንተናዊ ምላሽና ዝግጁነት ነው። ቢያንስ በማደግ ላይ ባሉ አገሮች በተለይም በአፍሪካ ውስጥ ያሉ ግማሽ ቢሊዮን የሚሆኑ ሰዎች ለዚህ የከፋ የቀውስ ሁኔታ መዘጋጀት እንዲችሉ የምንረዳቸው ስለመሆኑ ቁርጠኛ መሆናቸውን ቃል ገብተዋል።
ኬሪ በግብርና ንግዶች ላይ ኢንቨስት ለሚያደርጉት የአፍሪካ ሁለንተናዊ ምላሽና ዝግጁነት ተነሳሽነት ለምግብ ዋስትና ማፋጠኛ ዩናይትድ ስቴትስ ተጨማሪ $20 ሚሊዮን እንደምትሰጥ አስታውቀዋል። ሌላ $10 ሚሊዮን የአየር ንብረትን ለመቋቋም ለሚደረጉ ዝግጁነት ለሚውሉ የፋይናንስ የቴክኖሎጂ ሽግግር ተቋማትና ምግብ ሳይበላሽ አቀዝቅዘው ማቆየት ለሚችሉ ማከማቻዎች እንደሚውሉ ተናግረዋል።
We've learned that adaptation saves lives, creates jobs, and obviously it's just plain old
ዝግጁነትና ሁለንተናዊ ምላሽ ህይወትን እንደሚያድን ስራ እንደሚፈጥር ማንም በተፈጥሮ የሚያውቀው ግልጽ እና ነባር ወቀት መሆኑን አውቀናል። ዛሬ የሚሰሩት መንገዶችና ድልድዮች እድገት የሚያመጡትና ድህነትን የሚያቆሙት ነገን ተቋቁመው መቆም ከቻሉ ብቻ ነው።
አፍሪካ በከፍተኛ ደረጃ የአየር ንብረት ቀውሱ የከፋ ጉዳት እያደረሰባት ነው ብለዋል ልዩ መልእክተኛው ኬሪ። በአሁኑ ወቅት ከአየር ንብረት ተጽዕኖዎች ጋር መላመድና መቋቋም እንዲቻል እያንዳንዱ አገር ሌሎች አገራትን በተለይም አፍሪካን ለመርዳት መነሳቱ አስፈላጊ ነው ሲሉ የዩናይትድ ስቴትስ የአየር ለውጥ ልዩ መልእክተኛ ጆን ኬሪ መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን @voamharic፣ በትዊተር #voamharic ወይም በዋትስአፕ ቁጥራችን 202251 3505 ከፊት የመደመር ምልክትና አንድም በማስቀደም በድምጽ መልእክታችሁን ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም ደህና ደሩ። Thank you.